the voice of America.
ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትሩ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ባለፈው እሁድ በተካሄደው ስብሰባ ላይ የተገኙት ኢትዮጵያና ትውልደ ኢትዮጵያ ተሳታፊዎች ስብሰባቸውን የጀመሩት መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ ለመብቶችና ለነጻነት ድምጻቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የህሊና ጸሎት በማድረግና ክብር በመስጠት ነው። ሰለሞን አባተ በስፍራው ተገኝቶ ነበር፣ ተከታዩን አጠናቅሯል።
ጠቅላይ ሚኒስትር ቦልት ሲባል ሰምታችኋል? ጠቅላይ ሚኒስትር ቦልት የለም። ቦልት ብሎ ኢትዮጵያዊም የለም። ጃማይካዊው ኡሴን ቦልት በዓለም እጅግ ፈጣኑ የመቶ ሜትር ሯጭ ነው። ባለፉት ጥቂት ዓመታት ሮጦ እርሱን የቀደመ ከቶ አልታየም፣ እንደ ጥይት ይፈተለካል። እናም የእርሱ ስም ዛሬ ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተለጠፈና እነሆ ቦልት ተባሉ። እንዲህ የፈጠነ የፖለቲካ ለውጥ ባለፉት ጥቂት ሳምንታት ውስጥ ሲመነዘር በዓለም በየትኛውም ሀገር ስለመኖሩ የሚጠራጠር ቢኖር እምብዛም ስህተት አይሆንም። የኢትዮጵያ ለውጦች የባንክ ገንዘብ መቁጠሪያ ላይ እንዳሉ ኖቶች በቀንና አንዳንዴም በሰዓታት ዕድሜ እየተተረተሩ መሆናቸውን ለማስተዋል ውስጡ መሆን እንኳ አያስፈልግም። የኢትዮጵያ ሙሴም ያሏቸውን ሰምቻለሁ። ከኔልሰን ማንዴላም ጋር ሲያተካክሏቸው አይቻለሁ። ዶክተር አብይ ቃለ መሐላ ፈጽመው መንበረ መራሄ መንግስቱን ከተረከቡ ልክ 90 ቀናቸውን የደፈኑት ዛሬ ነው። በርግጥ ጠቅላይ ሚኒስትሩ ሥራ ሲጀምሩ መርሃ ግብራቸውን ቆርጠው በጊዜና በሥራ ደልድለውና ተምነው ባይጀምሩም ዛሬ 90 ቀን ላይ ቆመን የሆነውን ሁሉ ብንለካና ብንቆጥር ምንም ሳንገድፍ እንዘረዝር ይሆን? ለማንኛውም ከተሰራውና እንዲሰራ ከሚፈለገው ይልቅ መንፈሳዊው እርካታ፣ ሰብአዊው ክብር፣ ትህትናና ራሳቸውን ከህዝብ በታች ዝቅ ማድረጋቸው አንደበታቸውና ራእያቸው ሰውን የገዛው ይመስላል። ፍቅርና ሙገሳው ከግራም ከቀኝም ከላይም ከታችም ይዘንብላቸዋል፣ ይጎደጎዳል። ብረት ያነሱ ተቃዋሚዎች ሳይቀሩ የበዙትና የሚታዩት ከጠቅላይ ሚኒስትር አብይ አህመድ ጎን ለመቆም ያ አጥብቀው የሚጠሉትና የሚጸየፉት ፓርቲ የኢህአደግ ሊቀመንበር እርሳቸው መሆናቸውን የዘነጉ እስኪመስል ከቁብ አልታያቸውም። ቀድሞ የኢትዮጵያን መሪዎች ሙሉ ስም እንኳ በአግባቡ ለመጥራት ፓርቲውንም ኢህአደግ ለማለት የሚጸየፉ ይመስሉ የነበሩ የፖለቲካ ተቀናቃኞች ቅሬታቸውና ጥላቻቸው ከደፍ አልፎ የገነፈለ የሚመስል ሁሉ ዛሬ ስሙንም ፕሮግራሙንም እንደዚያው እንደ ድሮው ያነገበውን ፓርቲ የኢህአደጉን መሪ መሪያችን፣ የዚያኑ ያልተለወጠ መንግሥት ጠቅላይ ሚኒስትር ጠቅላይ ሚኒስትራችን እያሉ በፍቅርና በአክብሮት ሰው በተሰበሰበበት አደባባይ እየጠሯቸው ነው።
ከዚህ በፊት ፕሮፌሰር ሰለማርያም ንግግር ሲሰጥ አይ ሪመምበር ዳት ወዝ 2006 እና 2006 የሆነ ደብዳቤ ልኬ ነበር ለጠቅላይ ሚኒስትር መለስ ዜናዊ። ዲየር አወር ፕራይም ሚኒስትር እና ፕሮፌሰር ሰለማርያም ሃው ካን ዩ ኮል ሂም አወር ፕራይም ሚኒስትር። አሁን እዚህ ጋር ፕሮፌሰር ሰለማርያም ምን ይላል? አብይ የኛ ጠቅላይ ሚኒስትር ይላል። ምን አይነት ልዩነት እንዳለ እና ከዛ በኋላ whenever I write I'm afraid to say our prime minister even I didn't even know say you know እና ትልቅ ልዩነት አለ ማለት ነው።
ኦባንግ ሜቶ ነው። ለአዲሲቷ ኢትዮጵያ የጋራ ንቅናቄ የሚባል ሲቪክ ድርጅት እንደሆነ የሚናገር ቡድን ከመስራቾችና ከመሪዎቹ አንዱ ነው። የመብቶች ተሟጋችም ነው። ባለፈው እሁድ ዋሽንግተን ዲሲ አቅራቢያ አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ተደርጎ በነበረ የኢትዮጵያውያን ስብሰባ ላይ ከተናገረው ብዙ ቁም ነገር ቀንጨብ አድርጌ ነው ያሰማኋችሁ። ኦባንግ የጠቀሳቸው ፕሮፌሰር አለማየሁ ገብረ ማርያም የኢህአደግን አስተዳደርና መሪዎቹን በተመለከተ ላለፉት 13 ዓመታት በፍቅር አይታሙም። ለአሜሪካ ፕሬዚደንቶች፣ ለህዝብ እንደራሴዎች፣ ለምሁራንና ለማንም የበዙ የጥናት የወቀሳና የውግዘት ጽሑፎችና ደብዳቤዎችን እያወጡ ሲሟገቱ የቆዩ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው።
ኦኬ፣ እዚህ አይነት መሪ አግኝተን ወደኋላ ካል ቆመን መሞት ይሻላል፣ በቁም መሞት ይሻላል። ከአብይ ጋራ መቆም ያለብን ያስፈልጋል። መፍራት አያስፈልግም። ክብር ነው የዚያንም መሪ ጋር ቆሞ አብይን ደግፋሉ ማለት ነው።
ኦባንግ እንዳለው ለምን ዛሬ ጠቅላይ ሚኒስትራችን እያሉ ይናገራሉ? ጥቂት ታገሱ፣ ራሳቸው ይነግሩናል። በማርክ ሴንተሩ ስብሰባ ላይ ከተናጋሪዎች አንዱ ነበሩ። ስብሰባው የተጠራው የትውልድ ድልድይ የዳያስፖራ ኮሚቴ በሚባል የበጎ ፈቃደኞች ስብስብ ነው። አጀንዳው ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በኋላ ምናልባት በሐምሌ ሁለተኛ አጋማሽ አሜሪካ ለጉብኝት ሲገቡና ሲገኙ እንዴት እንቀበላቸው፣ እንዴት እናስተናግዳቸው ብሎ ለመምከር ነው። አሜሪካና በዳያስፖራ ከሚገኘው ኢትዮጵያዊ እዚህም እዚያም እንደምሰማው ምናልባት እንደ አዲስ አበባና አካባቢዋ ሕዝብ 4 ሚሊዮን ሆኖ ባይወጣም እንደየጠቅላይ ግዛቱ እንደየክልሉና እንደየወረዳው ለማለት ፈልጌ ነው፣ በቀን በቀን በሺዎች እየሆነ አይውጣ እንጂ የብዙ ቀልብና ልብ ከጠቅላይ ሚኒስትር አብይ አህመድ ጋር መሆኑን መገመት አያዳግትም። ብቻ ይምጡ ይላል ሰው። የሰላሙ መሪ ይሏቸዋል፣ የፍቅር መሪ ይሏቸዋል፣ የይቅርታ መሪ ይሏቸዋል፣ የምህረት መሪ ይሏቸዋል፣ የአንድነት መሪ፣ የመግባባት መሪ፣ የወዳጅነት መሪ፣ የአካባቢ መሪ፣ የመደመር መሪ፣ የአፍሪካ መሪ። ያልሰማሁት የመሪ አይነት የለም። ፍቅሩና ክብሩ ብዙ ነው። እናም የአፍሪካ መሪ ከሆኑ እንግዲህ አልኩኝ በአንድ አጋጣሚ፣ ካነሳችሁት አይቀር በአፍሪካ እኮ ብዙ ሕዝብ ጨርቁን እስኪጥል የወደዳቸው መሪዎች ነበሩ። እኛ አይተናቸዋል፣ እኛ እናውቃቸዋለን እኮ። ፍቅሩ ሁሉ ታዲያ ለሕዝብ ያለውም ክብር አንድ ደረጃ ላይ ቡን እያለ ጠፍቶ፣ እነርሱም ኩፍስና ወደ አምላክነት ተጠግተው ፈላጭ ቆራጭ፣ አድራጊ ፈጣሪ፣ ገዳይ አሳሪ፣ ጦር ሰባቂና አስፈራሪ ሆኑ። እነርሱ በዋሉበት ተራ ሰው ዝር የማይል፣ ባለፉበት ሰው የሚሳደድ፣ ባለሥልጣናት የሚሰግዱና የሚንቀጠቀጡላቸው ሆኖ ራሳቸው ተናጋሪ፣ ራሳቸው ሰሚ ሆኑ። እኛ አይተናል፣ እኛ ይህንን እናውቃለን በተደጋጋሚ። እና ታዲያ እኚህ ሰው፣ እኒህ ወጣት መሪ፣ ይህ ሁሉ ሙገሳና ዘፈን ዛሬ ገና 100 ቀን እንኳ ሳይሞላቸው ሲረገረግላቸው ያ አፍሪካዊ ደማቸው ይስባቸው ይሆን ብለው አያስቡም? ምናልባት ይህ ሰውንም በተክለ ሰብዕና ወደ ማምለክ እርሳቸውንም ወደ መታበይ አይወስዳቸው ይሆን አልኩና እዚያው ያገኘኋቸውን አቶ ግርማ ሰይፉን ጠየቅኳቸው። ስብሰባው ከመጀመሩ በፊት መግቢያው ላይ ይዣቸው፣
እሷ የሶሻሊስት አስተሳሰብ ነች፣ የፐርሶናሊቲ ከልት ፐርሰን ኢዝ ኢምፖርታንት ኢንዲቪጁዋልስ በጣም ጠቃሚ ሰዎች በጣም ጠቃሚ ናቸው እና ግለሰቦች ናቸው ለውጥን የሚመሩት። ስለዚህ እነዚህ ሰዎች ጥሩ ነገር ሲያደርጉ ማመስገን ግዴታ ነው። እንደውም የእኛ ባህል ይህንን ነገር እየፈራ ያጉል ሙገሳ ያጉል ነገር ምናምን እያለን ሰዎች ሲያጠፉ እንወቅጣለን፣ ሲሰሩ ጎሽ አንልም። ስለዚህ ህፃን ልጅ ዳዴ ሲል ነው አይደለ? ጎበዝ ጎበዝ ስትለው ብድግ ይላል፣ ይቆማል። ይህ ሁሉ ድጋፍ እንዳላቸው ሲያውቁ ጠቅላይ ሚኒስትሩ የተሻለ ቢሰሩ የተሻለ ነገር እንደሚያገኙ ስለሚያውቁ የተሻለ ይሆናሉ እንጂ ይህንን ለማግኘት 20 ዓመት መድከም ያለባቸው አይመስለኝም። 20 ቀን በቂ ነው። 90 ቀን ከበቂ በላይ ነው ብለንም ልንወስደው እንችላለን። እና አሳይተውናል፣ ግን ሁሉ ነገር ያደርጉልናል አይደለም። እኛ ነን እኮ ባለቤቶቹ። ስለዚህ እኛ የምናደርገውን እኛ ማድረግ አለብን። እኔ ሁሌ የምለው ነገር አለ፣ ሚዲያው ተከፍቷል። ሚዲያው ሲከፈትልህ ገብተህ መናገር ያንተ ፋንታ ነው። የፖለቲካ ምህዳሩ ክፍት ሲደረግልህ ፖለቲካው ምህዳርን ገብተህ መጫወት፣ አማራጭ ማቅረብ ያንተ ፋንታ ነው። ሽብሳቸው ያቀርቡት አንድ አማራጭ ነው። አንተ ደግሞ ሌላኛውን ይዘህ መቅረብ አለብህ። ከሌለ ደግሞ መደመር ነው። ዛ አይደለም።
አቶ ግርማ ሰይፉ የአንድነት ለፍትህና ለዲሞክራሲ አባል፣ ባለፈው ፓርላማም ብቸኛው የተቃዋሚ ፓርቲ ተመራጭ እንደራሴ የነበሩ ፖለቲከኛ ናቸው። ሰሞኑን አሜሪካ ናቸው። አጋጣሚ ሆነና ቀደም ሲል ያስተዋወቅኳችሁ ኦባንግ ሜቶም በኋላ ስብሰባው ተጀምሮ እንዲናገር ተጋበዘና በንግግሩ ጣልቃ ይህችኑ ጉዳይ ራሷን አነሳት።
ሀገራችንን ተስፋ አለን፣ ብርሃን አለን፣ ገና ነው። ዊ ዲድ ኖት ሪች ዴር የት። አሁን አብይ የምንደገፉበት ምክንያት ምንድን ነው? አሁን ሳም ፒፕል ሁ ሴይ ዳት አብይ ማድ ኢትዮጵያውያን የፖለቲካል ካልት አለን፣ የፐርሶናሊቲ ካልት። የፐርሶናሊቲ ካልት ካለ የመለስ ነው እንጂ የአብይ አይደለም። የአብይ የፕሪንሲፕል ካልት ነው እንጂ ሰው ልጅ በፕሪንሲፕል ነው የምኖረው። የአብዩ ፐርሶናሊቲ አይደለም፣ ቪዥን ነው፣ ቃል ነው። ሰው ልጅ የምኖረው በቃል ነው። መጽሐፍ ቅዱስ፣ ቁርአን፣ ቃል ነው። አብይ የምነጋገረው ቃል ነው እንጂ ፐርሶናሊቲ ካልት አይደለም። እና እያንዳንዳችን ይሄ ወንድማችን ስንደገፍ ለስልጣን ሳይሆን ለሀገር ማዳን። ሀገራችን ተቆስሏል። ሁላችን ያ ቁስል ያየ ነው። ጨለማ ውስጥ ነበር የምንኖረው። ሌላ ኢትዮጵያዊ ስናገኝ የሰብዩ ማንነቱ የሰብዩ ዜግነቱ ነው። ሳናወቅ እንኳን በከሰው ስም ሲጀመር ሌላ ሰው ስሙ አጎስ ከሆነ ቻላ ከሆነ አበቤ ከሆነ
በቃ የነብጠኛ ልጅ ይሄ የነበርንበት ወቅት ነበር እና አሁን አብይ የጀመረው ስራ ቀላል ነገር አይደለም። ይሄ ወንድማችንን እኛ መደገፍ ግዴታ ነው፣ ሌላ አማራጭ የለም።
በዚህ ዝግጅት ለሶስት ሰዓት ያህል የተደረጉ ንግግሮችና የተዘሩ ሐሳቦችን የተነሱ ጥያቄዎችና የተሰጡ መልሶችን ሁሉ አካትታለሁ የሚል ድፍረት እንደማይኖረኝ ከይቅርታ ጋር ተገንዘቡልኝ። እንዲህ አይነት ዶክተር አብይን የመቀበል እንቅስቃሴም እያደረገ ያለው ይህ የትውልድ ድልድይ ነኝ የሚለው ቡድን ብቻ ሳይሆን ሌሎችም አሉና ሁሉንም የማስተናገድ ሐሳብ አለን በቪኦኤ በኩል። ለማንኛውም ግን አሁን በዚያ ስብሰባ ላይ የተነሱ ቁም ነገሮችን ለጊዜው ከዋናው ጉዳይ በጥቂቱ ፈልቅቅ አድርጋችሁ ታስተውሏቸው ዘንድ እንዲያው አልፎ አልፎ አሰማችኋለሁ። እናም ስብሰባው ሊጀመር ሆነና ወደ አዳራሹ ስዘልቅ የድሮ የኢትዮጵያ ቴሌቪዥን ጓደኞቼን ባልደረቦቼን አገኘኋቸው። ሳንተያይ ቆይተን ነበርና የናፍቆት ሰላምታ ተለዋወጥን። ምን እግር ጣላችሁ አልኳቸው። ልንደመር መጣን አሉኝ። ኤልሳቤት ፈቃድን የምታስተውሱ መቼም ቢያንስ ድምጿን ትለያላችሁ። እንዴት ነሽ ኤልሲ?
እግዚአብሔር ይመስገን። ሐሳቤ ዛሬ የመጣሁት እዚህ የተገኘሁት ክቡር ዶክተር ጠቅላይ ሚኒስትር አብይ ከህዝቡ ጋር እንድንደመር ያቀረቡትን ሐሳብና መልካም ነገር ደግሞ ይዘው ስለመጡ እኛም ውጭ የምንገኘው ኢትዮጵያውያን አብረን ለመደመር ነው ፈስ የመጣሁት።
ሲመጡ ወጥተሽ የመቀበል ሐሳብ አለሽ?
በጣም እንጂ ምንም ጥያቄ የለው።
ደግሞም ፍሬ ህይወት በቃናን አገኘኋት። እንኳን ደህና መጣሽ ፍሬ።
እንኳን ደህና ቆየኝ ሰለሞን።
እኔም
በጣም ደስ ብሎኛል ስላየው። እኔ እንግዲህ አሁን አገራችን ኢትዮጵያ ላይ እያለ ስለመጣው ለውጥ እጅግ በጣም ደስተኛ ነኝ። እንደማንኛውም ኢትዮጵያዊ ለመጀመሪያ ጊዜ በኢትዮጵያ በሀገሬ የፖለቲካል ፕሮሰስ ውስጥ የተሳተፍኩት አሁን ነው፣ በዚህ ወቅት ነው ለማለት ደፍራለሁ። እጅግ በጣም ተደስቻለሁ። በሀገራችን ውስጥ በዶክተር አብይ አህመድ መሪነት ሀገራችን ኢትዮጵያ ውስጥ እየተካሄደ ያለውን አንድነት፣ ይቅርታ፣ ምህረት እና በቃ ባለው ሁኔታ በጣም እጅግ ተደስቻለሁ።
ደግሞም ንግስት አባተን አገኘኋት። ጤና ይስጥልኝ ንግስት።
ጤና ይስጥልን። እግዚአብሔር ይመስገን ደህና ነን።
ለምንድን ነው የመጣሽው?
ያው እንግዲህ ስብሰባውን ጥሪ ሰምቼ ውይይቱን ለመካፈል በጉጉት እዚህ እገኛለሁ።
ለመካፈል ዝግጁ
እንዴ? በሚገባ እንጂ በሚገባ እንደማንኛውም ሌሎች ኢትዮጵያውያኖች ሁሉ ያው አዲሱ ጠቅላይ ሚኒስትር የዘር ልዩነት እንዲጠፋ፣ ሁሉ ሰው እኩል እንዲኖር እና ፍቅርና ይቅርታን የሚያውጁ ጠቅላይ ሚኒስትር ስለሆኑ በደስታ ነው። በነገራችን ላይ እንደዚህ አይነት ስብሰባን ብዙ ተካፍዬ አላውቅም። ይኸውና በእሳቸው ምክንያት ነው እዚህ ያለሁት።
ሶሊያና ሽመልስም ተገኝታለች በስብሰባው ላይ።
ስሜ ሶሊያና ሽመልስ ይባላል። የሰብአዊ መብት አክቲቪስት ነኝ። ዞን 9 የሚባለው ጦማሪያች ቡድንም አባል ነኝ። አገር ውስጥ የተካሄዱት ለውጦች በጣም ፈጣን ናቸው፣ ፍጥነታቸው በጣም ይገርማል።
እነዚህን ፈጣን ለውጦች እንዴት ነው የምትገመግሚያቸው እንደ ጋዜጠኛ እንደ ሰብአዊ መብት ተሟጋች?
በጣም ጥሩ። ከሰብአዊ መብት አንጻር በተለይ ሰሞኑን በቴሌቪዥን በመንግስት ሚዲያዎች በኩል የተካሄደ ያለው ቶርቸርን፣ የሰብአዊ መብት ጥሰት የሚደረግባቸውን እስረኞችን አስመልክቶ እየተካሄደ ያለው ለውጥ በጣም ዋናው በተለይ ከኔ ስራ ጋር የሚገናኘው እሱ ነበርና ከዛም በተጨማሪ ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ በግልጽ ተገኝተው የሰብአዊ መብት ጥሰትን አስመልክቶ እሱም እንደ አንድ አሸባሪነት እንደሚቆጠር የህገ መንግስቱንም መጣስ አስመልክቶ የተናገሩት ነገር አለ በመንግስት በኩል እንደሚጣስና እሱ ብዙ ሰብአዊ መብት አክቲቪስቶች ስንለው የነበረ ነገር ነው። ለዚህ እሱ በተግባር አሁን በመንግስት በኩል እየተባለ መሆኑ በጣም ደስ ብሎኛል። ከሰብአዊ መብት አንጻር እንደዚህ አይነት ለውጦች አሉ። ከዛ ውጭም ያሉ በጣም ብዙ ለውጦች አሉ፣ ለመከታተሉ አስቸጋሪ የሚሆኑ እና በጣም ጥሩ ናቸው። ደስ የሚል አቅጣጫ ላይ ያለ ይመስላል።
ሶሊያና በነ ሶሊያና ሽመልስ ዶሴ ከተከሰሱ የዞን 9 የኢንተርኔት ጸሐፊዎች አንዷ ነች። በእርግጥ ዛሬ ነጻ ነች፣ እርሷም ጓደኞቿም። በቀደም ነበር ያ ሁሉ የነበረው። በቀደም በዚያ አዳራሽ የተገኘ በተለያዩ ምክንያቶች ከሀገሩ የወጣ አንዱም ወጥቶ እርም ያላት አንዱም ላይመለስ በናፍቆት የሚቆዝም አንዳንዱም እንዲያው ዝም ያለ የታሰረም የተሳደደም ቂምና ቁጣ ሲያቃጥሉት የኖረ አንዳንዱም የአሜሪካን ህልም ደስታና ብልጽግናን ሊሻና ሊያሳድድ ሊኖራቸው የገባ ብዙ አይነት ሰው ነው። ልቦናው ይቁጠረው እንጂ እገሌን ማን ያውቀዋል? ከአዳራሹ ውጪ በማህበራዊ መገናኛም የታደመና ሲሳተፍ ያመሸ ሁሉ። ለማንኛውም ስብሰባው ተጀመረና ዶክተር ብርሃነ መስቀል አበበ የመጀመሪያው የመድረክ ተናጋሪ ሆኑና ሰውን ለህሊና ጸሎት አስነሱት።
አሁን ኢትዮጵያ ውስጥ ያለው ነገር የትውልዶች ልፋት የትውልዶች ሞት ፍሬ ነው። በብዙዎቻችን ህሊና ባለፉት 3 4 አመታት በኢትዮጵያ ሲካሄድ የነበረውን በተለይም በኦሮሞ ፕሮቴስት በአማራ ሬዚስታንስ የነበሩትን እና በዚያ የሞቱትን ወጣቶች በተለይም የኦሮሚያ ቄሮ ነው የምናስበው። ግን ነገሩ ከዚያ የሰፋ ነው። ይሄ ህዝባዊ እንቅስቃሴ በ1966 ዓመተ ምህረት በተደረገው የኢትዮጵያ አብዮት ያልተመለሱ የህዝብ ጥያቄዎች የሀገር ጥያቄዎች ስለነበሩ ነው። እና በዚያ ጥያቄ የኢትዮጵያ ጉዳይ ይህንን መፍት ያገኛል ብለው የሞቱ የኢሃፓ የመኢሶን የኦነግ ስሞቻቸውን አሁን እዚህ ዝርዝሬ ማልጨርሳቸው በዚያ የተሰዉ የኢትዮጵያ ወጣቶች በከፊልም ደግሞ እዚህ ውስጥ በዚያ ትውስታ ውስጥ ያለፋችሁትን እና ባለፉት 27 ዓመታት ደግሞ ያለቀውን ህዝብ የተሰደደውን ህዝብ በዚያ ሁኔታ የሞተውን ህዝብ እስቲ በክብር ለጠይቃቸውና ቆመን እነኚህን ሁሉ እናስብ። የዚያ ሁሉ ውጤት ነው። ለአንድ ደቂቃ እናስብ።
ዶክተር ብርሃነ መስቀል ቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ባልደረባ የህግ አማካሪና ዲፕሎማትም ነበሩ። በኋላም በመንግስታቱ ድርጅት ውስጥ አገልግለዋል። አሁን በግላቸው ስራ ይተዳደራሉ። በኢትዮጵያ የቀደሙና የአሁን ሁኔታ የወደፊትም ራዕይ ሰፋ ያለ ትንታኔ ሰጥተዋል። ዛሬ የሚታዩ ለውጦች አይቀሬ የሆኑ ዘንድ ሰበብ የሆኑ ብለው 3 አበይት ነጥቦችን አንስተዋል። እጅግ የበረታ የመንግስት ቁጣና ሁከተኛነት የመጀመሪያው ነው ብለዋል። ማሰር፣ መግደል፣ ዜጎችና የዜጎችን ቡድኖች ማዋከብ፣ ከሀገር እንዲሰደዱ ማድረግ ብለዋል። ዶክተር አብይ 4 ኪሎ ከዘለቁ ወዲህ ኦሮሚያ ውስጥ ብቻ 40,000 እስረኛ ተለቆ 40,000 እስረኛ ይቀራል ብለዋል። በአማራ፣ በኦሮሚያ፣ በአዲስ አበባ፣ በደቡብና ሌሎችም የሀገሪቱ አካባቢዎች ለህዝብ የሚናገሩ ለህዝብ የሚቆረቆሩ ታሰሩ፣ ተንገላቱ ብለዋል። ሁለተኛም አሉ ዶክተር ብርሃነ መስቀል፣ መንግስቱ ቀማኛ ሆነ። የህዝብን መሬት ሀብት፣ የከተማና የገጠር የልማትና የእርሻ መሬቶችን እየመረጠ መቀማት ተያያዘና ሰው ተነቀለ አሉ። ሶስተኛም በኢትዮጵያ ህዝባዊ መንግስት እንዲቋቋም የሀገሩ ባለቤት ህዝቡ የመሆኑ፣ ህዝቡ የስልጣን ባለቤት የመሆኑ፣ ህዝብ የመረጠው ብቻ የማስተዳደሩ ጥያቄ እጅግ የበረታ መሆኑ ተዳምረው ለውጡን ወለዱ ብለዋል።
እንግዲህ በዚህ የለውጥ ፕሮሰስ ውስጥ አሁን ዶክተር አብይ አህመድ እየመሩ ያሉትና ባለፉት 2 ዓመታትም ቲም ለማ ብለን የምንጠራቸው ፕሬዝደንት ለማ መገርሳ፣ ዶክተር አብይ ራሱ፣ ፕሬዝደንት ገዱ እንዳርጋቸው እና ከሳቸው ጋር ያሉት ሜይንሊ የኦሮሞና የአማራ ኮሊሽን ያመጣው የኦሮሞ ወጣቶች የአማራ ወጣቶች ትግል ያመጣው ለውጥ ነው አሁን ያለው። ይሄኛው ለውጥ ኢትዮጵያን ከመቀናነስ ከመከፋፈል ወደ መደመርና ወደ መባዛት ያመጣ ዘመን ነው። ኢትዮጵያ በ1966 ያጣችውን፣ በ1991 የፈረንጆቹ አቆጣጠር ያጣችውን፣ በ2005 ምርጫ ያጣችውን አሁን እንደገና በ2018 ትልቅ እድል ለኢትዮጵያ ተዘጋጅቶ ቀርቧል። እነኚህን ከዚህ በፊት የጠቀስኳቸውን ሚስ ያረግናቸውን ኦፖርቹኒቲዎች ስናስታውስ ኦፖርቹኒቲ ብቻ አይደለም ሚስ ያረግነው፣ ትውልድ ነው ሚስ ያረግነው፣ አገር ነው ሚስ ያረግነው። አሁን ኢትዮጵያ ውስጥ ያለው አስከፊ ክራይሲስ እና ፕራይም ሚኒስተር አብይ አህመድ በመመረጣቸው አቨርት የተደረገው ናሽናል ክራይሲስ እንደ ኦፖርቹኒቲ የተለወጠው እነኛን ኦፖርቹኒቲዎች ሚስ ላረግንም ጭምር ነው። ይሄንን ኦፖርቹኒቲ አሁን ሚስ ካረግ አገር እስከ ማጣት የሚያደርሰን አደጋ ውስጥ እንዳለን ይሄንን ሂደት የተከታተለ ኢትዮጵያዊ ሁሉ፣ ኢትዮጵያውያን ብቻ አይደለም የዓለም ህብረተሰብ ሁሉ እያየው እየሰማው እያስተዋለው ያለው ነገር ነው። ስለዚህ ይሄንን ሐሳብ ላይ እንድንነጋገርና ይሄንን መድረክ ያዘጋጃችሁት የኮሚቴ አባላት ትልቅ ስራ ነው እየሰራችሁ ያላችሁትና ላበረታታችሁ ፈልጋለሁ። የጠቅላይ ሚኒስትር አብይን ወደዚህ ሀገር የመምጣትን አቋም እኔ ሙሉ ለሙሉ ከሚደግፉት ወገን ነኝ። የምደግፍባቸው ምክንያቶች አንደኛ ጠቅላይ ሚኒስትር አብይ በኢትዮጵያ እያደረጉ ያሉት የለውጥ ሂደት መደገፍ ስላለበትና የትውልዶች ትግል ውጤት ስለሆነ እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጪም እንደ አንድ ሰው፣ እንደ አንድ ህዝብ፣ እንደ አንድ ሀገር አብሮ ቆሞ ይሄ ለውጥ እንዳይጨናገፍ ትናንት ምን ሊያደርጉ እንደሚችሉ የት ልንደርስ እንደምንችል አይተናል። ይሄ በፍጹም መፈቀድ ያሌለበት የኢትዮጵያ ህዝብ በጋራ ቆሞ ይሄንን ችግር መንቀል አለበት። የለውጥ ሂደቱ ፕራይም ሚኒስትሩ በጀመሩት መሰረት የህዝብ ግፊት የህዝብ ትግል ወደፊት ያመጣቸው መሪ ናቸው።
እንደ ዲሞክራቲክ ፕሮሰስ ውስጥ በመርጫ የመረጥናቸው ባይሆንም በሐሳብ ደረጃ የኔን ሐሳብ ይጋራሉ፣ የእናንተን ሐሳብ ይጋራሉ፣ የኢትዮጵያውያንን ሐሳብ ይጋራሉ። ስለዚህ ኢትዮጵያም ውስጥ ያለው ህዝብ በየክልሉ ሄደው ባነጋገሩበት ወቅት ከጀርባቸው እንደነበረ በታውን ሆል ሚቲንጎቹ፣ በስቴዲየም ሚቲንጎቹ፣ አሁን ደግሞ ትናንት በወጣው ወደ 4 ሚሊዮን በሚገመት ህዝብ የለውጥ ሂደቱን ህዝቡ እንዴት እየደገፈ እንዳለ እና ያለን እኛም የዛ ለውጥ አካል ፓርት ነን። 4 ሚሊዮን ይያልኩኝ ያለው አዲስ አበባውን ብቻ ነው። በተቀሩት በኦሮሚያና በአማራ በተለያዩ አካባቢዎች እየተደረጉ ያሉ ሰላማዊ ሰልፎችን ያያያችሁ ነው። ስለዚህ እዛ ያለውን ሂደት ለምን ደገፍ ነው? ሁለተኛ ጠቅላይ ሚኒስትር አብይ አንዱ መስራት ያለባቸው ወደ ዲያስፖራ ሲመጡ የዲያስፖራው ፖሊሲ እንዲሻሻል ማድረግ ነው። አገር ውስጥ የሚደረገው ለውጥ እንደተጠበቀ ሆኖ
ከዚያም የዳያስፖራ ፖሊሲ መምሰል አለበት ብለው የሚያስቧቸው ነጥቦች ዘረዘሩ ዶክተር ብርሃነ መስቀል።
ይሄንን ህዝብ ኮንትሪቢዩሽኑ ሪኮግናይዝ አድርገው ወደ ሀገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን። ይሄ አንዱ መመለስ ያለበት ዲያስፖራ ፖሊሲ ውስጥ ኢንክሉድ መደረግ ያለበት ነገር ነው። አንደኛ። ሁለተኛ ይሄ እንግዲህ በተለያየ እድሜ ክልል ውስጥ ያለው በተለይ በጡረታ መብት ያሉት አገራቸው ተመልሰው ከቤተሰቦቻቸው ከዘመዶቻቸው ከህዝባቸው ጋር የጡረታ እድሜያቸውን ማሳለፍ እንዲችሉ በር ይከፍታል። ቢዝነስ ውስጥ ያሉት ፕሮፌሽናል ሲሆኑት በተለያየ መልኩ በፖለቲካ ምክንያት ብቻ ከሀገራቸው የተገለሉት ወደ ሀገራቸው እንዲመለሱ በር ይከፍታል። ይሄንን ድልድይ ጠቅላይ ሚኒስትሩ መስራት አለባቸው። ከዚህ በፊት የነበረውን የጥል ግርግዳ ማፍረስ አለባቸው ማለት ነው። ሁለተኛ የዲያስፖራው ፖሊሲ ኢንክሉድ ማድረግ ያለበት ከዚህ በፊት የነበረው ዲስክሪሚናተሪ ፖሊሲ እና ሬሲስት ፖሊሲ ፈርሶ በፖለቲካ ምክንያት በመሰደዳቸው የተሰደዱበት አገር ዜጋ ስለሆኑ ኢትዮጵያዊ ዜግነታቸውን ያጡ ኢትዮጵያውያን ብዙ ናቸው። በኢትዮጵያ ፖለቲካ በሙሉ አቅም ለመሳተፍ፣ በኢትዮጵያ ኢኮኖሚ ግንባታ በሙሉ አቅም ለመሳተፍ፣ በኢትዮጵያ የሶሳይቲ ቢልዲንግ በሙሉ አቅም ለመሳተፍ የኢትዮጵያውያን የተሰደዱ በፖለቲካ ምክንያት የተሰደዱ የትውልደ ኢትዮጵያውያን ዱዋል ሲቲዝንሺፕ አሜሪካዊ ሆነ አውሮፓዊ ዱዋል ሲቲዝንሺፕ ተፈቅዶ እነኚህ በአገራቸው ጉዳይ ላይ በፖለቲካውም በኢኮኖሚውም በማህበራዊም ጉዳይ ያለ መከልከል ተሳታፊ እንዲሆኑ ማድረግ ማለት ነው። በሶስተኛ ደረጃ የዲያስፖራ ፖሊሲ ለውጥ የሚያስፈልግበት ኤሪያ የኢኮኖሚክ ፓርቲሲፔሽን ነው። ኢትዮጵያ ያለን ሁላችንም የምታስታውሱት ጠዋት ጠዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ቡና ነው። ቡና የኢትዮጵያ ኢኮኖሚ ዋልታ የሆነው የውጪ ምንዛሪ ማምጫ ትልቁ ቫይክል ስለሆነ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከዌስተርን ወርልድ የምታገኛቸውን ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪሚተንስ ከሁለቱም ተደምሮ ይበልጣል። ከውጪ ንግዱም ከሚገኘው ፎሬን ከረንሲ ከባይላተራል ዶኔሽን ከሚገኘው ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መዝፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ እዚህ ሲጎበኙ ዲያስፖራው በኢኮኖሚው በንግድም በኢንቨስትመንትም በፎሬን ከረንሲ ሪሚተንስም ፕሮባብሊ እዚህ ላይ ከሌሎች የተወሰኑ ወገኖች ጋር የመከርንበት ነው የኢትዮጵያ የዲያስፖራ ባንክ ተቋቁሞ ዳይሬክትሊ ይሄ በፎሬን ከረንሲ ያለውን ችግር ሊቀረፍ የሚችልበትና
አሁን ያለውን የዳያስፖራ ፖሊሲ ከፋፋይና ጨቋኝ ነው ያሉት ዶክተር ብርሃነ መስቀል ጠቅላይ ሚኒስትር አብይ መሰረዝ አለባቸው ብለዋል። ዶክተር ብርሃነ መስቀል ይቀጥሉና ኢትዮጵያ አሁን ያለችበት ሁኔታ በደቡብ አፍሪካ ከአፓርታይድ በኋላ እንደነበረው አይነት በመሆኑ የሽግግር ለውጥ አስፈላጊ ነው ሲሉ ይመክራሉ። የመንግስት ስራም በእውቀት መመራት አለበት ብለዋል።
ያሁኑ የሽግግር ሂደት በአብዮት የመጣ አይደለም፣ በርስ በርስ ጦርነት የመጣ አይደለም፣ በሰላማዊ እንቅስቃሴ የመጣ ሽግግር ነው። ይሄንን ሽግግር ሰክሰስፉል ለማድረግ በኢትዮጵያ ከፍተኛ የኖሌጅ ፕሮዳክሽን ያስፈልጋል። እውቀት ፕሮዲውስ መደረግ አለበት፣ ጥበብ ፕሮዲውስ መደረግ አለበት፣ አንደርስታንዲንግ ፕሮዲውስ መደረግ አለበት። ለዚህ ደግሞ ዲያስፖራው ትልቅ አቅም አለው፣ በዚህ ኮንትሪቢዩት ማድረግ አለበት። ፐብሊክ ኢንተሌክቹዋልስ ወደፊት መጥተው አሁን እንደምናደርገው በጉዳዮች ላይ የሚነጋገሩበት ፎረም መፈጠር አለበት። ኢትዮጵያ ውስጥ የኖሌጅ ፕሮዳክሽኑ ከፍተኛ መሆን አለበት። ይሄ ማለት ምንድን ነው? ባለፉት ኦልሞስ 27 አመታት በኢትዮጵያ ምንም አይነት የመሰብሰብ የመደራጀት ሐሳብን የመግለጽ መብት ስለተከለከለ ኢትዮጵያ ውስጥ አይዲያ ኖሌጅ ፕሮዲዩስ እንዳይደረግ ተደርጓል። ኖሌጅ ፕሮዲዩስ ስላልተደረገ የካድሬ ዘመን ነበር እስከዛሬ የነበረ ነው። ኢትዮጵያ ከካድሬነት ዘመን ወደ እውቀት ዘመን መሸጋገር አለባት። ካድሬዎች ወሬ ያቀባበሉ ሀገሪቷን የሚመሩበት ሳይሆን ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን። እየገባን ያለነው እዛ ይመስለኛል። ስለዚህ ከዘመነ ካድሬና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራችሁ። ይሄ የአዋቂዎች ዘመን ደግሞ እውቀቶች ፕሮዲዩስ ተደርጎ ለሀገር ሊጠቅም በሚችል መልኩ ወደ ፖሊሲ ቀረጻ መሸጋገር አለበት። ወደ ፖሊሲ ቀረጻ ስንሸጋገር እውቀት ካለ ፖሊሲ የለም። ምክንያቱም አገሪቷን ለሚቀጥሉት 10 አመታት 20 አመታት 50 አመታት 100 አመታት የሚጠቅሙ ፖሊሲዎች መቀረጽ አለባቸው። እነኛ ፖሊሲዎች ወደ ህግ መለወጥ አለባቸው። እነኛ ወደ ህግ የሚለወጡት ፖሊሲዎች ወደ ተቋም መለወጥ አለባቸው። ኢትዮጵያ ተቋም ላይ የምትንጠለጠል አገር እንጂ ግለሰቦች ላይ የምትንጠለጠል አገር መሆን የለባትም። ያንን ፕሮዲዩስ ለማድረግ የሚችል ተቋማትን መገንባት የሚችል የኢትዮጵያ ኢንተሌክቹዋል ፓወር ትልቅ ነው። ወደዛ ለመገስገስ ዲያስፖራውን በዚያ ፓርቲሲፔት የማድረግ ሂደቱን አጠናክሮ መቀጠል አለበት። ጠቅላይ ሚኒስትሩም ወደዚህ ሲጎበኙ እነኚህን ከላይ ያነሳዋቸውን የዲያስፖራ ፖሊሲና ከዚያ በኋላ ደግሞ ዲያስፖራውም ሆነ የተቀረው ኢትዮጵያዊ ፓርቲሲፔት ሊያርግ የሚችልባቸውን የእውቀት የኖሌጅ ፕሮዳክሽን የፖሊሲ ዴቨሎፕመንት የኢንስቲትዩሽን ቢልዲንግ ፕሮሰስ ውስጥ መድረኮች ተመቻችተው ህዝቡ ፓርቲሲፔት ሊያደርግ የሚችልበትና ሁሉም ያቅሙን ለአገር ግንባታ ሊያውል የሚችልበትን ሁኔታ ለማመቻቸት እንዲችሉ ወደዚህ ሲመጡም በዚህ ጉዳይ ላይ እንድንወያይ ነው ሰጀስት ማድረገው መመክረውም ይሄንን ነው።
ቀጥለው የቀረቡት ለዶክተር አብይ አህመድ ጠንካራ ድጋፍ እንዳላቸው የገለጹት ተናጋሪ ፕሮፌሰር አለማየሁ ገብረ ማርያም የ35ኛውን የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬኔዲን መልእክት አስተጋብተዋል። አብይን ደግፉ ወይ ዞር በሉ ብለዋል። አክለው አዳምጡ።
ለምታውቁት ላለፉት 13 አመታት ከጠቅላይ ሚኒስትር አብይ በፊት በነበረው አስተዳደር ላይ በጣም ጠንካራ አቋም ነበር መስሎ ብዙ ሰዎችም ሃርሽ ነው ይሉኛል። አንድ ነገር እንኳን አመስግናቸው አታውቅም የመሳሰሉት ነገር ነው። ግን ይሄን አይነት ነገር ሊያወጡብኝ የቻሉት እነሱ ናቸው። ግን እኚህ ጠቅላይ ሚኒስትር ሲመጡ በሃራ ሰዓት ነው የተቀየረው። ምክንያቱም ስለነሱ ማውራት አቆምኩኝ። ማውራውን ስለ ወደፊት የምንገነባት ኢትዮጵያ ቢለብድ ኢትዮጵያ ማለት ህዝብ እንዴት አብሮ እንደሚሆን ጥላቻን ምናጠፋበትን እና የሚሰሩትን እደግፋለሁ አብረውትም ጓዛሉ መንገዱም መቀጠል አለበት ያለ ምንም ምርጫ የለንም አሁን ወደፊት መንገፋበት ነው የሚል ነው። ስለዚህ መቀየር ሲንጀምር ራሳችን ከውስጥ ምን ቀይረው መሪያችንም የመቀየር ችሎታ ሲኖር ነው። እኚህን ሰው የማደንቃቸውና ማከብራቸው አንደኛ እንግዲህ ወጣት የኔ ልጅ ሊሆኑ ይችላሉ 42 ሊሆኑ ነው እኔ 29 ነኝ። ስለዚህ ከዚህ አይነት ወጣት የዚህ አይነት ብልህነትና አስተያየት ሲመጣ ኢትዮጵያ ምን አይነት ህዝብና ማፍራት የምትችላቸው ምንም ማወቅ ያለባቸው አንድ ነገር አብይ አህመድ ብቻውን አይደለም። የአብይ አህመድ አይነቶች ቃለኝ አስተውሉ ሚሊዮን አሉ እድል አልተሰጣቸውም እና ነው ግን አሁን ይወጣሉ። ለሚቀጥሉት ወራቶች አመቶች ታዎች አላችሁ ከየቦታው ይወጣሉ። ትናንትና ለምሳሌ ተመልከቱ እነዛ ወጣቶች አንድ ሰው ክፋት ለመስራት ፖሊስ የጠበቃቸው ማለት ህዝቡን አይደለም የህዝብ ፍቅር እሳቸውም ተናግረውታል። የትላንትና አንድ መሪ የህዝብ ፍቅር ከሌለው መሪ አይባልም ባዶ ነው ነው ያሉት አነጋገራቸው ለሰምታችሁ እንደሆነ። ስለዚህ ያንን መሪ አቆም ይዘው ህዝቡ ነው። ህዝቡን ደግሞ ከመሪው ጋር እንደዚህ አይነት መገናኘት ሲኖር እያደጉ ነው ሁለቱም የሚሄዱት። መሪውም ተስፋ ይሰማዋል፣ ጥንካሬ ይሰማዋል፣ ህዝቡም ደግሞ ተስፋ ይሰማዋል። እነዛን የበለጠ ወደፊት እየገፋቸው ሊሄድ ይችላል ማለት ነው። አሁን እንግዲህ ይመጣሉ ተብሏል ጠቅላይ ሚኒስትሩ ምንድነው ይዘን የምንጠብቃቸው? እስካሁን የተገነዘብኩት ነገር ቢኖር ከአንዳንድ በኩል ጥያቄና ነቀፌታ ነው የሚዘንበው። ከአንዳንዱ ጋር ከኔ አይነቱ ደግሞ ይከባቸዋል በደስታ፣ አብዛኛው ደግሞ ሴንሱ ላይ ቁጭ ብሏል። እስቲ ቆይ ይላል፣ እስቲ ይሄ ነገር ምን ይሆን እየተባለ ነው። እንግዲህ አሁን ከዚህ በኋላ ምንም እንት የሚባል ነገር የለም። ወይ ዚነን ወይ ዛነን፣ እንደ ድሮ ምንም መሀል ላይ ማዋረል የለም ስፈር የለም። እና እኚህ ሰው በሚመጡበት ጊዜ እኔ በዳያስፖራ በጽሁፍም ማስታወቀው ነገር ነው፣ አንድ ነገር ማድረግ አለብን። ዝም ብለው መጥተው አዳምጦ መሄድ አይቻልም። የኢትዮጵያ ሕዝብ ቁጭ አልን እኮ እዚህ እኛ ማረጀን እናንተ አላረጃችሁ ነው እንኳን ትንሽ ያንዳልኳችሁ 29 ነኝ። ስለዚህ በሚመጡበት ጊዜ ምንድነው የምንሰጣቸው? መተው እዚህኛን አስደስተው እንዲሄዱ አይደለም። እኔ አንድ ተጨባጭ ነገር ይዘው እንዲሄዱ ነው ፈልገው። አሁን ብራን ወጥተን አንዳንድ የተቀሳቸው ነገሮች አሉ። ስለዚህ የኛ አጀንዳ ምንድነው? ምንድነው ጥያቄ ያለን? ከሳቸውስ ምንድነው የምንጠይቃቸው? ምንድነው ማድረግ የምንችለው? ያው የምትከታተሉን ታውቃላችሁ። ሜሞራንደም የሚል ሲሪስ ፈጥሬ ብዙ እየተናገርኩ አለ። አንደኛው ነገር ምንድነው? አብይን አጠይቁ ስለ ኢትዮጵያ ምን እንደሚያደርግ። ራሳችሁን ጠይቁ። ምንድነው እኔ ማደርገው ለኢትዮጵያ የሚባለው ነው ጥያቄ ለኔ። አብይ የሚያደርገው ድርሻ አለ? አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድነው? አስቡ እስኪ አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችላል? እስቲ አስቡ። እንደኛስ ምኑ ላይ ነው የምንካፈለው? እንዴኮ መቆም ያስፈልጋል። ተነስተን እንደ ካካቢ ጋር ነኝ ያለው ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። መደበቅ አንችልም። ካሁን በኋላ ህሊናችንም አይፈቅድልንም። ኦኬ፣ እዚህ አይነት መሪ አግኝተን ወደኋላ ካል ቆመን መሞት ይሻላል፣ በቁም መሞት ይሻላል። ምንም ከዚህ በላይ ምንም ነው፣ ቀንድ ማብቀል የለም። ዶርዳይ ነው። ከዚህ በላይ ከአብይ ጋር መቆም ያለብን ያስፈልጋል። መፍራት አያስፈልግም። ክብር ነው የዚያን መሪ ጋር ቆሞ አብይን ደግፋለሁ ማለት። ግን እኔ ብዙዎቹም አውቃቸው አሉ፣ እስቲ ቆይ እንደው እየታየ ነው ምናምን የሚባል ምንም የሚታይ ነገር የለም። This is it. What you see is what you get. ምንም የሚጨመር ነገር የለም። ስለዚህ እናንተን የምጠይቀው ለጓደኞቻችሁም፣ ለዘመዶቻችሁም፣ ለሁሉም በፌስቡክ ምን መናገር ያለባችሁ ምንድነው? ከአብይ ጋር አብረን መቆም አለብን። አብይ ከወደቀ እኛም እንወድቃለን፣ አብይ ከተነሳ እኛም እንነሳለን። ሌላ ምንም ምርጫ የለም። ወደኋላ መሄድ አንችልም። ወደፊት ግን ስንሄድ ገደል እንገባ እንችላለን፣ መሪ ከሌለን። ይሄ ነው ችግሩ። ያለፈውን ወደኋላ ሄዶ መመልከት አይቻልም። ወደፊት በምንሄድበት ጊዜ ማንን ነው የምንከተለው ነው። አሁን እሱ የተናገረው ነገር አለ። ለምሳሌ እውቀት ያላቸውን ሰዎች የመሳሰሉት፣ እኔ ማውቀው እውቀት ያላቸው ሰዎች ከኔ አካባቢ ያሉ ትንሽ እውቀት አለ ምን እያልን የምናወራ ሰዎች ከእሳቸው ጋር የተሰለፍ ነው በጣት ነው የምንቆጠረው። ለምን? ምንድን ነው ችግራችን? የራስ መገሰጽ አይነት ነገር ነው። ምክንያቱም እውቀት ለህዝብ ካፈለ፣ አንድ ሰው እውቀቱን በነፃ ካልሰጠ ለህዝብ ምንድን ነው ጥቅሙ? የእኔ መማር ምንድን ነው ጥቅሙ? እኔ እኮ እዚህ ሀገር የመጣሁት ልጆኝ ነው። እኔ እዚህ ሀገር ከመጣሁ ጠቅላይ ሚኒስትሩ አልተወለዱም ነበር። የዛን ያህል ጊዜ ነው እዚህ ሀገር ያጠፋሁት በብዙ ምክንያቶች። ግን እዚህ ቁጭ ብለን ብዙ ነገር እውቀት ይዘን ምን ብለን በሀሳብ በጽሁፍ እንኳን ልንረዳቸው አንችልም። ምክንያቱም ብንችል ኖሮ እስካሁን ድረስ እናቀርብ ነበረ። እስኪመጡ መጠበቅ አልነበረም። በአጀንዳ እያደረግን በኢኮኖሚ ይሄ ነው፣ በህግ ይሄ ነው፣ በዚህ እንደዛ ነው፣ እንደዚህ መደረግ አለባቸው። ምን እናገልግል ነው? ሰርቪስ ምንድን ነው መስጠት ምንችለው? እኔ በየጊዜው ማውጣው ላይ እንደዛ ነው። ምንድን ነው መደረግ ያለበት? ትእዛዝ ይሰጠኝ አደርገዋለሁ ነው። ግን ከኔ ጋር ያሉት ምሁራን የሚባሉት ወደኋላ ሸርተት ሸርተት ይላሉ፣ እንደ ግመል ሽንት እንደሚባለው። ስለዚህ እነሱን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ። ከዚህ በኋላ ምንም የሚደበቅ ነገር የለም። እኚህ ሰው አሁን ይመጣሉ ተብሏል። በዚህ በሚቀጥለው ወር ነው አንድ ሰሞን ላይ ይመጣሉ ተብሏል። አላለም ፍርጥርጥ አድርገን መነጋገር አለብን። አገር ከሳጀባ ቆሞ ኢትዮጵያን ወደፊት እንገፋለን፣ አለዛ አፍን ዘግቶ ቁጭ ማለት ነው። ክሪቲሳይዝ ምናምን ይሄ መንቀፍ ምናምን አይቻልም። እንዳልኩት ሊድ ፎሎ ኦር ጌት ዘ ሄል አውት ኦፍ ዘ ወይ። ይሄው ነው ማለት ነው።
ፕሮፌሰር አለማየሁ ገብረ ማርያምን ተከትለው የተናገሩት ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚደንት፣ የግል ኢንዱስትሪዎች ማህበር ፕሬዚደንት፣ የኢትዮጵያ የባለ ኢንዱስትሪና የባለሙያዎች ማህበር ፕሬዚደንት የነበሩትና ዩናይትድ ስቴትስ ውስጥ በስደት ሲኖሩም በግል ሥራ እየተዳደሩ ያሉት አቶ ብርሃነ መዋ ፕሮፌሰር አለማየሁ ያቆሙበትን መልእክት ቀጠሉ። ቀንጨባ አድርጌ ላሰማችሁ።
የዶክተር አብይ ጉዳይ ሲነሳ አንዳንድ ቶሎ ለመሄድ ያስቸግረን ሰዎች አለን። ቶሎ ለመቀላቀል፣ ቶሎ ለመደመር ያስቸግረን ነገር አለ። ሜቢ ትላንትና የነበረውን ሰልፍ ከታየ በኋላ ብዙ ሰው ሀሳቡን የሚቀይር ይመስለኛል። እኔ የማየው አዲስ አበባ አውቶቡስ ተራ ሶስት አውቶቡሶች ቆመዋል። አንደኛው አውቶቡስ ፊቱን ወደ ናዝሬት አዙሯል። ሌላው አውቶቡስ ፊቱን ወደ ጉለሌ አዙሯል። ሌላው አውቶቡስ ደግሞ ፊቱን ወደ አጥር አዙሮ ቆሟል። በእኔ እምነት አሁን ያለው የፖለቲካ ኃይል አሰላለፍ እንደዚህ ነው። መሄድ የምንፈልገው ወደ ድሬዳዋ ነው፣ አሁን ምረጡ የሚል ነገር ነው የመጣልን። ዶክተር አብይ ያሉበት ወደ ናዝሬት የሚሄደው መኪና ነው። ትክክለኛው መንገድ እሱ ነው። ፊለፊቱን ወደ አጥር አድርጎ ያቆመው የድሮው ኢህአዴግ ነው። እዛ ላይ ማንንም ለመስተፋፈር የሚፈልግ አይመስለኝም። ፊለፊቱን ወደ ሌላ ዳይሬክሽን አድርጎ የቆመው ደግሞ የዶክተር አብይን አካሄድ ጠልፎ ለመቀልበስ የሚፈልግ ነው። ስለዚህ ምንም ምርጫ የለንም። በናዝሬቱ ባቡር ላይ በናዝሬቱ አውቶቡስ ላይ መስተፋፈር ያለብን ይመስለኛል። አንዳንድ ሌሎች የሚነሱት ነገሮች ዶክተር አብይ ይሄንን ነገር አላረጉም፣ ይሄንን ነገር ካረጉ በኋላ ነው እንደግፋቸው፣ አንድ አመት መጠበቅ አለብን እስኪመጡ ድረስ አሰራራቸውን ለማወቅ የሚባል ነገር አለ። እንደዚህ አይነት አመለካከት ያላቸው ሰዎች ያልተረዱት ነገር እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው። ይልቁንም እነዛን እንዲደረጉ የምንፈልጋቸው ነገሮች ለማድረግ የሚያደርጉት ጥረት ላይ ብናግዛቸው ቶሎ እንደርሳለን። ስለዚህ እሳቸውን ማገዝ ማለት ኢትዮጵያ ውስጥ የምንፈልገው ለውጥ እንዲመጣ ማድረግ ነው። ስር ነቀል ለውጥ የምንለው ነገር አለ። ስር ነቀል ለውጥ በማፍረስ ብቻ ይመጣል ማለት አይደለም። ስር ነቀል ለውጥ ትክክለኛውን ጎዳና በመያዝ የሚመጣ ነገር ነው። በምንም መስፈርት እስካሁን ዶክተር አብይና ቡድናቸው ያካሄዷቸው ነገሮች ከተጠበቀው ይበልጥ እንደሆነ ነው እንጂ አንድም ያነሰ ነገር ያለ አይመስለኝም። እርግጥ መደረግ አለባቸው ምንላቸው እምንመኛቸው ነገሮች አሉ። እነዛን ነገሮች ለማድረግ ጊዜና ሁኔታ ይፈልጋሉ። ጊዜና ሁኔታ ስንመለከት በተለይ ሁኔታውን ስንመለከት በርግጠኛ ማወቅ ያለብን እና ማመን ያለብን መንግስት አልተቀየረም። ያለው መንግስት ኢህአዴግ ነው። ዶክተር አብይ ህዝብ የመረጣቸው አይደሉም፣ ግን ኢህአዴግ የመረጣቸው ነው። ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ሁሉ ነገር ተበላሸ ማለት ነው። ስለዚህ ነው እሳቸውን ከድርጅታቸው አስበልጠን ከናት ድርጅታቸው ከኦፒዲዮ ከሌላው ድርጅታቸው ከኢህአዴግ አስበልጠን እኛ ከኋላቸው መቆም የሚኖርብን። ይህንን በመናደርግበት ጊዜ እሳቸውን ጠልፎ ለመጣል ወይም ደግሞ ሂደቱን ለማስተናከል የሚፈልጉ ሁሉ ይዳከማሉ። ስለዚህ እሳቸውን የምንደግፈው ጥሩ ነገር እንዲሰሩልን ብቻ ሳይሆን ወይም ደግሞ ጥሩ ነገር ሰርተውልናልን ብቻ ሳይሆን ጥሩ ነገር መስራታቸውን ለሚያደናቅፏቸው ሰዎች መልእክት መላክ ስላለብንም ጭምር ነው። ትላንትና እንዳያችሁት ቦምብ ተወርውሮባቸዋል። እስቲ አስቡት አንድ ነገር ቢደርስባቸው ኖሮ ኢትዮጵያ ወዴት አቅጣጫ ትሄድ ነበር? ይሄንን እንኳን ማመዛዘን የማይችሉ ጠላቶች ናቸው ያሏቸው። ስለዚህ የግዴታ ከእሳቸው ጎን መቆም ይኖርብናል። እሳቸውን መደገፍ ማለት እንደዚህ ህዝብን ሲያሰቃይ አገሪቱን ሲበዘብዝ የነበረውን ኢህአዴግን መደገፍ አይደለም። ይልቁንም ኢህአዴግን ሐሳቡን አፍርሰው ከመሃሉ የወጡትን አብይና በአብይ ዙሪያ ያሉትን መደገፍ ማለት ነው። የነሱ አሸንፎ መውጣት ደግሞ የኢትዮጵያ አሸንፎ መውጣት ነው የሚሆነው።
በውይይቱ ወቅት ከተሳታፊዎች የተሰነዘሩ አስተያየቶችና የተነሱ ጥያቄዎች ዶክተር አብይን سنቀበል ጥልቀትና ፍሬ ያላቸውን ጥያቄዎች ነው ማንሳት የሚገባን። ስለዚህም ወደፊትም በተከታታይ በቂ ዝግጅት ልናደርግ ይገባል። በዳያስፖራ ያለው ኢትዮጵያዊ ወደ ሀገር ገብቶ በየሙያው ለሀገር ግንባታ አስተዋጽኦ ማድረግ አለበት። በውጪ ያለው ኢትዮጵያዊ ገንዘብ ወደ ኢትዮጵያ እንዳይልክ ሲቀሰቀሱ የቆዩ አስተባባሪ ድርጅቶች የማዕቀብ ሐሳባቸውን ያንሱ የሚሉና ሌሎችም ይገኙበታል። በነገራችን ላይ አንዳች ግጥምጥሞሽ ሆነና ያ ስብሰባ በተካሄደበት ዕለት ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብም በራሱ በወሰደው እርምጃ የውጪ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን የሚያሳውቅ መግለጫ አውጥቷል። የትውልድ ድልድይ የዳያስፖራ ኮሚቴ ሊቀመንበር አቶ በሱ ፈቃድ ካሰኝ ስለመሰባሰቡ ስለመድረኩ ዝግጅትና ምን እንደሚጠበቅ ነግሮኛል።
ፕራይም ሚኒስተር ዶክተር አብይ አህመድ ወደ አሜሪካ እንደሚመጡ ዳያስፖራውን ለማዋየት ወደ አሜሪካ እንደሚመጡ በሰማሁ ወቅት የእሳቸው መምጣትና ዳያስፖራውን ማናገር ዋና ጥቅም እንዳለው ለሀገሪቷም ለኢትዮጵያም ሰላም ጥቅም እንዳለው ስለገባን በበጎ ፍቃድ የተሰባሰብን ሰዎች ነው እና አላማው በተለይ በስርዓቱ ተራርቀው የዳያስፖራ ኮሚኒቲ ድምጽ ለማሰማትና እነሱን አሁን ባለው በፍቅር በይቅርታ ለሰላም ለመደመር ያለውን ዶክተር አብይን ራዕይ አስመልክተን ያንን ህብረተሰብ ለማቀራረብና ለማገናኘት ፍላጎት ስላለንና መሆንም ያለበት ብለን ስለምናምን ነው እና በዚህ ምክንያት ነው ይህንን ያዘጋጀ ነው።
ኬት ነው የሚሰባሰቡት እነዚህ?
ስብስቡ መጀመሪያ የፖለቲካ ድርጅት ያልወከለ፣ የሃይማኖት ድርጅት ያልወከለ ከተለያዩ ቦታዎች ወጣት ሴት ዳይቨርስ የሆነ ግሩፕ ተሰባስበን በግለሰብ ደረጃ በበጎ ፍቃድ የተሰባሰበ ስብስብ ነው እና ዋና አላማችን ለኢትዮጵያ ሰላም፣ ዲሞክራሲ፣ እኩልነት፣ ፍቅር፣ ይቅርታ እንዳልከው እኔ ዶክተር አብይ ከኔልሰን ማንዴላ እኩል ነው የማያቸው። ኔልሰን ማንዴላ በሳውት አፍሪካ ያደረጉትን ያንን ሊጋደል የደረሰ ህብረተሰብን በይቅርታ አገናኝተው ሳውት አፍሪካን ወደፊት የወሰዱ ሰው ናቸው ኔልሰን ማንዴላ። ዶክተር አብይም አሁን በኢትዮጵያው ላይ ትልቅ ችግር ሊደርስ የነበረውን ስርዓት ቀልብሰው ወደ ኢትዮጵያ ሰላም፣ የፍቅር፣ እኩልነት የምንኖርበት ጊዜ እያመጡ ነው። ስለዚህ ያንን መደገፍ የግድ አስፈላጊ ነው። በተለይ በዳያስፖራ ያለው ኮሚኒቲ መሳተፍ አለበት ብዬ አምናለሁ።
ያስባችሁት አቀባበል ሰልፍን ይጨምራል? ወጥቶ መቀበል፣ አይሮፕላን ጣቢያ ሄዶ መቀበል እና የመሳሰሉ ነገሮችን ይጨምራል በሀሳባችሁ?
እሱን አይካትቱም። ዋናው ያሰብነው እሳቸው በዚህ ሀገር እንደሚደረገው የተለያዩ መሪዎች መጥተው እንደሚያናግሩት ስብሰባ ላይ ከ10,000 እስከ 15,000 ሰው የሚገኝበት ዝግጅት ተዘጋጅቶ ይህን ደግሞ የምንሰራው ከኢትዮጵያ ኤምባሲ ጋር እንደ ፓርትነርሽፕ ሆኖ ነው። እኛ ዋናው አላማችን በተለይ አኩርፎ የቀረውን ሲቃወም የነበረውን ለዲሞክራሲና ለሰላም ሲታገሉ የነበረውን ህብረተሰብ ድምጽ መሆን ስለምንፈልግ ነው እና ያ ስብሰባው ሰፋ ያለውን ህብረተሰብ የሚያሳትፍና እሳቸው ራዕያቸውን ለኢትዮጵያ ለዳያስፖራውም ለሁላችንም የሚያስቡትን ራዕይ የሚገልጹበት ስብሰባ ነው። ሁለተኛ ስብሰባ ደግሞ እየታሰበ ያለው እንደ ታውን ሆል ሚቲንግ የአዳራሹ ስብሰባ ውስጥ የተለያዩ አክቲቪስት በዚህ አካባቢ ለሰላም ለዲሞክራሲ ሲታገሉ የነበሩ አክቲቪስቶችን፣ ምሁራኖችን፣ ወጣቶችን ሁሉንም የዲያስፖራ ኮሚኒቲ የሚወክል የአዳራሽ ስብሰባ ከእሳቸው ጋር ጥያቄና መልስ እያደረጉ እንዲነጋገሩ የሚደረግ ይሆናል ማለት ነው።
በዳያስፖራ ያለውን ኢትዮጵያዊ ስሜት መንፈስ ምን እንደሚመስል ያጫውተኝ። በአጠቃላይ
እንደማየው ከሆነ በእኔ ግምት አብዛኛው በተለይ ከትላንትናው ንግግራቸው በኋላ አብዛኛው 100% እሳቸውን ያላቸውን ራዕይ ለኢትዮጵያ ለመደመር፣ ለፍቅር፣ ለሰላም የኋላውን ትተን ሀገራችንን ወደፊት የምንወስድበትን አቅጣጫ የሚያመጡ መሪ ስለሆነ ዳያስፖራ ሙሉ በሙሉ እንደሚደግፋቸው እርግጠኛ ነኝ።
ለመሆኑ ኢትዮጵያ በዚህ ሁኔታ ቁስሏን ወደ ማከም፣ ህመሟን ወደ ማስታገስ፣ ያላትን በጎ ወደ ማሳደግ፣ የሌላትን ወደ ማመንጨት፣ እውን ወደ መቀራረብ፣ ወደ መግባባት፣ ወደ መስማማትና ወደ መደመር ትመጣ ይሆን? ወደ አቶ ግርማ ሰይፉ ተመለስኩ።
አዎ፣ ግን 100% ግን አይመጣም። አንድ ነገር ስህተት እንዳይፈጠር እፈልጋለሁ። አንድ ይሁንን ነው ምናምን ሲባል አንድ አይነት ይሁንን ነው ማለት አይደለም። የተለያየ መኖር አለበት። ለምሳሌ አሁን አይተህ ከሆነ ትናንት ሲደረግ የነበረው ሰልፍ ላይ የተለያዩ ባንዲራዎች ነበሩ። በቃ ይሄ እነዚህ የተለያዩ ባንዲራዎች በአንድ ሀገር ውስጥ አብረው ቆመው መታየታቸው በቃ ልዩነታችንን ያሳያሉ። ግን ሀገሩ የኛ አንድ ሀገራችን መሆኑን ነው ማመን ያለብን። በአንድ ሀገር ውስጥ በተለያየ አስተሳሰብ መኖር እንደምንችል፣ የተለያየ ቋንቋ ብንናገር፣ የተለያየ መልክ እንዳለን ሁሉ ብንኖር ምንም ችግር የማያመጣ መሆኑን ነው ፕሩፍ እየሆነ ያለው። ስለዚህ እንደመራለን ስንል አንድ አይነት እንሆናለን ማለት አይደለም። በልዩነታችን ተስማምተን ለመኖር የምንችል ሰዎች እንሆናለን። ይሄ ደግሞ ኢትዮጵያውያኖች እንችልበታለን። ምንም የሚያስቸግረን ነገር አይደለም። አንድ ሊያደርጉን እየፈለጉ ነው የተሰቃየን። አንድ አይነት ሊያደርጉን ሲፈልጉት አስተቃዩን እና በዚህ ምክንያት እኔ የሚቻለም የሚሆንም ነገር ነው ብዬ ነው ማምነው።
ፌስቡክ ላይ ሙሉ ስብሰባ በቪዲዮ ይገኛል። ይሄው ነው። አብራችሁን ስለቆያችሁ አመሰግናለሁ። ለአሜሪካ ድምጽ ሰሎሞን አባተ ነኝ፣ አሌክዛንድሪያ ቨርጂኒያ።